The Voice of America. VOA. የአሜሪካ ድምጽ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ባለፈው እሁድ በኢትዮጵያና በኤርትራ መካከል የተካሄደውን ውጊያና የተቀሰቀሰውን ግጭት አስመልክቶ ለሙያዊ ግምገማ ከተጋበዙ አንድ ኢትዮጵያዊና አንድ ሌላ ኤርትራዊ ምሁር ጋር የተካሄደ ቃለ ምልልስ ሰፋ ያለውን የመጀመሪያ ክፍል አጋማሽ ስርጭታችን ይሸፍናል። በሁለተኛው አጋማሽ ብዙዎች የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ የእንግሊዝኛ ዜማዎች ቅንብር በሙዚቃ ቃና እያዝናናችሁ ያማሻችኋል። ሰላም ጤና ስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮች። ከቅዳሜ ሰኔ 11 2008 ዓመተ ምህረት ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ትመራልናለች። አሁን ወደ ቀዳሚው የዓለም ዜና። መልካም ምሽት።
እንደምን አመሻችኋል። ዜናውን የማሰማው አዲሱ አበበ ነኝ። የኤርትራ መግለጫ እውነትነት የለውም ስትል ዩናይትድ ስቴትስ የኤርትራን መግለጫ አስተባብላለች። ዩናይትድ ስቴትስ ይህን ማስተባበያ የሰጠችው ኤርትራ ከኢትዮጵያ ጋር በሚያዋስናት ድንበር ላይ ሰሞኑን የተካሄደውን ከባድ ጦርነት አስመልክታ ይህ ጦርነት የተቀሰቀሰብኝ በዋሽንግተን ቆስቋሽነት ነው በማለቷ እንደሆነም ታውቋል። ዩናይትድ ስቴትስ ኢትዮጵያን ለመርዳት ጦር መሳሪያ መላክዋን ያመለከተው የኤርትራ ውጭ ጉዳይ ሚኒስቴር መግለጫ አንዳችም እውነተኛ መረጃ እንደሌለው ዩናይትድ ስቴትስ ገልጣለች። መግለጫውን በማብራራት የተናገሩት በተባበሩት መንግስታት ድርጅት የኤርትራው አምባሳደር ግርማ አስመሮም አዎ፣ ዩናይትድ ስቴትስ ጦርነት እንዲቀሰቀስብን አድርጋለች ማለታቸው ተሰምቷል። ነገር ግን አሉ አምባሳደር ግርማ፣ ይሄ ለብቻው ተነጥሎ የሚታይ ሳይሆን ላለፉት 15 ዓመታት የካሄደ የዩናይትድ ስቴትስ የተጽዕኖ አጀንዳ ነው። ዩናይትድ ስቴትስ በአፍሪካ ቀንድ ላይ ያላትን የበላይነት ምኞት በስራ ለመተርጎም ኢትዮጵያን መሳሪያ አድርጋ በኤርትራ ላይ ጥቃት እንድትሰነዝር ማድረጓንም አመልክተዋል አምባሳደር ግርማ። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ትናንት አርብ በትዊተራቸው ይህ የመንግስታቸው መግለጫ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለፈው ማክሰኞ ይፋ ላደረገው መግለጫ መልስ ነው ብለዋል። የጦርነቱ መቀስቀስ እንዳሳሰበው የገለጠው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሁለቱም ወገኖች እንዲረጋጉና ሰላም እንዲፈጥሩ ጥሪ አቅርቧል። የኤርትራን መግለጫ በተመለከተ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ኬርቢ ትናንት አርብ በተናገሩት ቃል ዩናይትድ ስቴትስ በሁለቱም አገሮች ባሏት ኤምባሲዎችና ኒውዮርክ ላይ ባላቸው ሚሽኖች አማካኝነት ጦርነቱ እንዲቆምና በመካከላቸው መረጋጋት እንዲኖር ጥሪዋን አስተላልፋለች ብለዋል። ኢትዮጵያ ዩናይትድ ስቴትስ በአፍሪካ ቀንድ ላይ ያላትን የተሳሳተና አቅጣጫ የለሽ ፖሊሲ የምታስፈጽም መሳሪያ ነች ያሉት በተባበሩት መንግስታት የኤርትራው አምባሳደር ግርማ አስመሮም በዚያ መሰረትም ነው ይህን ወታደራዊ ወረራ ኤርትራ ላይ የምታካሄደው ብለዋል። የተባበሩት መንግስታት ድርጅት የሰየመው የሰብአዊ መብት ኮሚሽን ባለፈው ሳምንት ሁለቱም አገሮች የኢትዮ ኤርትራ የድንበር ሚሽን እንደ አውሮፓ አቆጣጠር በ2002 ላሳለፈው አሳሪ ውሳኔ ራሳቸውን እንዲያስገዙም ጥሪ አቅርቧል። በሁለቱ አገሮች መካከል በድንበር ውዝግብ ምክንያት ጦርነት የተቀሰቀሰው ባለፈው እሁድ ሲሆን ሁለቱም ባለድሎች መሆናቸውንና ሁለቱም ደግሞ በጦርነቱ ቀስቃሽነት እርስ በርስ እየተወነጃጀሉ መሆናቸው እየተሰማ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዛምቢያው የምርጫ ሚሽን ከምርጫ ዘመቻ ጋር ተያይዞ የሚነሳ አመጽ ትዕግስት የለንም አለ። ዛምቢያ እንደ አውሮፓ አቆጣጠር በመጪው ነሐሴ 11 ቀን ፕሬዚዳንታዊ፣ ምክር ቤታዊና የቀበሌ ምርጫዎች ታካሄዳለች። የኢራቁ ልዩ ኃይል ዛሬ ቅዳሜ እንዳስታወቀው እስላማዊው መንግስት ነኝ ባዩ አማጺ ቡድን ከአንድ ቀን በፊት ተቆጣጥሮት የነበረው አብዛኛው የፈሉጃ አካባቢ ነጻ ሆኗል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ስለ ሁኔታው ሲገልጡ ቃል በገባነው መሰረት እነሆ ፋሉጃን መልሰን ተቆጣጥረናል ብለዋል። ጠቅላይ ሚኒስትሩ አክለውም ፋሉጃ የኢራቅ ግዛት ሆናለች፣ ቀጣዩ የጦርነት ቀጣና ደግሞ ሙሱል ነች ሲሉም በትዊተራቸው ተናግረዋል። ሩሲያ ከኃይል ሰጪ መድኃኒት ጋር በተያያዘ የወንጀል ምርመራ ጀምራለች። ምርመራው የሚካሄደው የስልጣን ብልግና ፈጽሟል በተባሉት በቀድሞ የአገሪቱ ጸረ ኃይል ሰጪ መድኃኒት ላቦራቶር ዲሬክተር ላይ ነው። ከአገራቸው ወደ ዩናይትድ ስቴትስ የሸሹት ግሪጎሪ ሮድቼንኮቭ ባለፈው ወር እንደገለጡት እንደ አውሮፓ አቆጣጠር ባለፈው 2014 በተካሄደው የሶቺ ኦሊምፒክስ ከሩሲያ ስፖርትና ደህንነት አገልግሎት ጋር ግንኙነት ያላቸው ቢያንስ ወደ 15 የሚሆኑ ባለ ሜዳሊያዎች ውጤታቸው በኃይል ሰጪ መድኃኒት የታገዘ ነው ተብሏል። ዜናው አበቃ።
ማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ ልዩ ዝግጅት። ባለፈው እሁድ በኢትዮጵያና በኤርትራ መካከል የተካሄደውን ውጊያና የተቀሰቀሰውን ግጭት አስመልክቶ ለሙያዊ ግምገማ ከተጋበዙ አንድ ኢትዮጵያዊና አንድ ሌላ ኤርትራዊ ምሁር ጋር የተካሄደ ቃለ ምልልስ ነው ሰፋ ያለውን የዚህን የመጀመሪያ አጋማሽ ክፍለ ጊዜ የሚሸፍነው። ዶክተር መሐሪ ረዳኢ በአዲስ አበባ ዩኒቨርሲቲ የሕግ መምህር ሲሆኑ ዶክተር አወት ወልደ ሚካኤል ደግሞ በካናዳዋ የኦንታሪዮ ኩዊንስ ዩኒቨርሲቲ የታሪክ መምህር ናቸው። በትላንትናው ምሽት የመጀመሪያውን ክፍል ቃለ ምልልስ ያቀረበችው የውይይቱ አዘጋጅና አቅራቢ አዳነች ፍስሐዬ ለምሽቱም ሁለተኛውን ክፍል ይዛ ቀርባለች።
ትላንት በቀረበው የመጀመሪያ ክፍል ውይይት ሁለቱም ሀገሮች ጦርነት ያካሄዱት የውስጥ ችግራቸውን አቅጣጫ ለማስቀየር ነው የሚል ነጥብ ተነስቷልና እንደዛ ከሆነ ምን ያህል ያዋጣል? ምን ጥቅምስ አለው? ወደ ዶክተር መሐሪ ልመለስ።
እሱ እነሱ ራሳቸው ነው የሚያውቁት የሚመስለኝ። ግን እኔም ምናልባት እንግዲህ እነሱ ግልጽ ባልሆኑበት ሁኔታ የየራሳችን ግምት ነው። ማን ጀምሮ ሊሆን ይችላል? ማን ነው ለመጀመር በተሻለ ሁኔታ ሊኖር የሚችለው የሚለው ነገር ማየት ነው። እንግዲህ እንደ ግምት እኔ አሁን ባለው ሁኔታ በኢትዮጵያ በኩል ጦርነት ሊጀመር የሚችልበት ምክንያት ብፈልግ ባፈላልግ ብዙም ላገኝ አልቻልኩም። ምናልባት በኤርትራ በኩል አሁን ከአንድ ሳምንት በፊት ይሄ ሂውማን ራይትስ ኮሚሽን የዩኤን በኤርትራ ላይ ያቀረበው ሪፖርት አለ። በሰብአዊ ፍጡር ላይ በሚደረግ ወንጀል ሊያስጠይቅ የሚችል ድርጊት ኤርትራ ውስጥ እንደተካሄደ የተገለጸበት ሁኔታ አለ። ይሄ ሪፖርት እንግዲህ ጉዞ ጀምሯል። ሂውማን ራይትስ ኮሚሽኑ ሪፖርቱን አቅርቦ ከቅርብ ጊዜ በኋላ ደግሞ ወደ ሴኪሪቲ ካውንስል ቀርቦ ውይይት ተደርጎበት ውሳኔ ላይ ይደረስበታል ተብሎ ነው የሚታሰበው። እንግዲህ አንዱ የተከሰሱበት ጉዳይ ይሄ ገደብ የሌለው ብሔራዊ አገልግሎት ውስጥ ተጠምደዋል እና ይሄም የግዴታ እና በነጻ እና በግዴታ የሚደረግ አገልግሎት ስለሆነ ፎርስድ ሌበር ነው፣ የተከለከለ ነገር ነው፣ በኃላፊነት የሚያስጠይቅ ነገር ነው የተባለ ስለሆነ ምናልባት ይህን ጦርነት ከፍቶ ናሽናል ሰርቪስ ለማካሄድ የሚያስገድድ ሁኔታ ላይ ነው ያለ ነው። ስለዚህ ይሄ የተቃጣብን ነገር በእርግጥም እሱን ለመጠበቅ ነው ወጣታችን ገደብ ለሌለው ጊዜ ያስቀመጥ ነው የሚለው ነገር ምናልባት ሴኪሪቲ ካውንስል ውይይት ላይ በሚገባበት ጊዜ ይህን እንደ አንድ ምክንያት ለማቅረብ ተፈልጎ ይሆን ወይ የሚቀርበው አንድ ምክንያት ይሄ ይታየኛል። በኤርትራ በኩል በዚህ ደረጃ ሊጀመር የሚችልበት ሁለተኛ፣ እንግዲህ ኤርትራ አካባቢ የሚኖረው ግምገማ ኢትዮጵያ ውስጥ የተወጠረ ሁኔታ ነው ያለው የሚል ግምገማ ያላቸው ይመስለኛል። በኦሮሚያ በኩል አመጽ አለ፣ በቅማንት በኩል አመጽ አለ፣ በኮንሶ በኩል አመጽ አለ፣ ወልቃይትም ላይ ንቅናቄ አለ። ስለዚህ የውስጥ ውጥረት አለው የኢትዮጵያ መንግስት። በዚህም ላይ ድርቅና ጎርፍም አለበት። በተፈጥሮም በኩል ሰራዊቱም በትኖ በሶማሊያ፣ በደቡብ ሱዳን፣ በሱዳን ተወጥሯል። አገር ውስጥ የሚኖር ኃይል የተመናመነ ሊሆን ነው የሚችለው። የውስጥ ጸጥታም ከመጠበቅ ላይ የሚወጠር ስለሆነ በአመራሩም አካባቢ ያው እንግዲህ በሚዲያ የሚገለጽ ለእነሱም አዲስ ላይሆን ይችላል። የሙስናና የመልካም አስተዳደር ችግር ህዝቡን ቀስፎ ይዞታል። ስለዚህ እነዚህ ሁሉ ተደማምረው ኢትዮጵያ ደካማ ነች የሚል ስዕል ፈጥረው ይሆናል ብዬ ገምታለሁ። በውስጥ ያለው ይሄ ፓይፕላይን ላይ ያለው ሪፖርትና ኢትዮጵያ ውስጥ ያለው ሁኔታ ደማምረው አመቺ ሁኔታ ሊሆን ይችላል ብለው ጀምረው ይሆን ወይ የሚል ሁኔታ ይታየኛል። በኢትዮጵያ በኩል ግን ላለመጀመር ምክንያት ይሆናሉ ምላቸው እንግዲህ አሁን ኢትዮጵያ ኦልሬዲ ይሄ የዩኤን ሪፖርት ገና ሴኩሪቲ ካውንስል ጋር ሳይሄድ እንደዚህ አይነት ጦርነት ብትጀምር አቅጣጫውን የሚለውጠው ነው የሚሆነው እና እንደ ኢትዮጵያ የፖለቲካ ኃላፊዎች ሆኜ ሳየው በዚህ ደረጃ ወደ ጦርነት መግባት የሚጠቅማቸው አይመስለኝም። ሁለተኛ ወደ ጸጥታ ጥበቃ ምክር ቤት አባልነት ለመግባት ኢትዮጵያ እየተንደረደረች ባለችበት ሁኔታ እንደዚህ አይነት ጥቁር ነጥብ የሚያስይዝ እርምጃ ውስጥ መግባት ይወስናሉ ብዬ አላስብም። እና ከነዚህና ሌሎች ነገሮች አጠቃላይ ሳይ በኤርትራ በኩል ተጀምሮ ይሆናል የሚል ግምት ላይ ነው የደረስኩት።
እሺ ዶክተር አወት
ዶክተር ማሐረክ ህቦተን ሐመልስን ተሕተኩ ከዝመልስ አይኮነን ግን ዶክተር ማሐረክ ምልሰሉ ሓደ ትኩሉ ዝበሎ ረቋሒታት
ዶክተር ማሪ የተናገረው ለጥያቄ መልስ አይደለም። ግን ዶክተር ማሪ ስላለው መልስ ልስጥ። አንድ ያቀረባቸው መለኪያዎች ሁሉ የኢትዮጵያ መንግስትም በተገላቢጦሽ ሊጠቀምባቸው ይችላል። ያም ሆኖ ግን የጀመረው የኢትዮጵያ መንግስት ወይም የኤርትራ መንግስት ነው ብዬ ለመገመት ዝግጁ አይደለሁም። ምክንያቱም የማናውቃቸው ነገሮች ስለሚበዙ በሐቆች ላይ ተመስርተን እንናገር ካልን ግን እንደ አውሮፓ አቆጣጠር በ2010 ዓ.ም ምረት ኢትዮጵያ ውስጥ ምርጫ ከተካሄደ ጊዜ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የውጭ ጉዳይ ሚኒስትር ከነበሩበት ጊዜ አንስቶ የኢትዮጵያ መንግስት በኤርትራ ያለውን ስርዓት ስለመቀየር ዘዴ እየሰራ መሆኑን ያሁኑ ጠቅላይ ሚኒስትር የውጭ ጉዳይ ሚኒስትር በነበሩበት ጊዜ የተናገሩት ነገር አለ። ከዚያን ጊዜ አንስተው እስካሁን ባለው ጊዜ የተለያዩ የኢትዮጵያ መሪዎች ይህን አባባል ሲደግሙ ቆይተዋል። ከአባባላቸው ጋር በሚስማማ መንገድም የኤርትራ ተቃዋሚ ኃይሎችን ሲደግፉ ቆይተዋል። በእርግጥ ኢትዮጵያ በአሁኑ ወቅት ብዙ የውስጥ ተግዳሮቶች እየገጠሟት ነው። ከኢትዮጵያ አቅም በላይ ናቸው አይደሉም የሚለው ጉዳይ ጊዜ የሚመለሰው ጥያቄ ነው። በሶማሌ ክልል፣ በኦሮሚያ፣ በአማራ ክልልና በሌሎችም አካባቢዎች ያሉት ተግዳሮቶች ማንኛውንም መንግስት ቢሆን የውጭ ማስተንፈሻ እንደሚፈልግ ያደርጉታል የሚል ግምት አለኝ። በእነዚህ ምክንያቶች ብቻ የኢትዮጵያ መንግስት ግጭቱን ሊጀምር የሚችልበት ሁኔታም አለ። ምክንያቱም ኤርትራ አሁን እጅግ የተዳከመች ጊዜ በመሆኑ በወር 5000 የሚሆኑ ኤርትራውያን ወጣቶች ከሀገር ወደ አጎራባች ሀገሮች እየተሰደዱ እንደሆነ እየተነገረ ነው። ከነርሱም አብዛኛዎቹ የሀገሪቱ ሰራዊት አባላት የነበሩ ወይም ወደ ሰራዊቱ እንዲገቡ ሲጠባበቁ የነበሩ ናቸው። በዛም ላይ በሰብዕና ላይ ወንጀል በመፈጸም የተከሰሰች ሀገር እንዴት ውጊያ ትጀምራለች? በመጨረሻም ያሉት መለኪያዎች ሁሉ ኢትዮጵያ ወይም ኤርትራ ውጊያውን የጀመሩት ሊያስመስሉ ይችላሉ። እኔ የምገምተው አካባቢው ውጥረት የሰፈነበት በመሆኑና በከፍተኛ ደረጃ የታጠቁ ኃይሎች የተፋጠጡበት ሁኔታ ስላለ ምናልባት በአካባቢው ያሉ አዛዦች የፈጠሩት ግጭት ተባብሶ ሊሆን ይችላል የሚል ግምት አለኝ።
ግን አንድ ነጥብ አንስተው ነበር። አሁን ምናልባት ሳይታሰብ የሆነ ግጭት ተነስቶ ሊሆን ይችል ወይ ስላሉት ጉዳይ እውነት ይሁን ውሸት ይሁን አላቅም እንጂ አንዳንድ የኤርትራ ተቃዋሚዎች ድረገጽ ላይ ያወጡት ነገር ነበር። እሱ ምንድን ነው? ከኤርትራ በኩል የተወሰኑ ወታደሮች ጠፍተው ለመሄድ ሞክረው በእነሱ ላይ ተኩስ ተከፈተ እና የጫረው ይሄ ነው የሚሉም አሉ። እንግዲህ
አነውን ብርግጥ ዝፈለጥኮ የብለይን ከምዝበልኩ ከምኡ ዝበሃል ሓደ ተኸለሎ ካልእ እንታያሎ ናይ ኣብ ኢትዮ
እኔ እንዳልኩሽ በተጨባጭ የማውቀው ነገር የለም። አንድ እንደዛ ሊሆን የሚችልበት ሁኔታ አለ። ሌላው ደግሞ ኢትዮጵያ ውስጥ የሰፈሩ የኤርትራ ተቃዋሚ ኃይሎች የኤርትራን የስለላ ህዋሳትን ስላጠቁ የኤርትራ ወታደሮች ምላሽ ሲሰጡ የኢትዮጵያ ወታደራዊ ኃይሎች ገቡበት የሚሉና ሌሎች ብዙ ወሬዎች ናቸው የሚሰሙት። እንደዛ ስለሆነም እርግጠኛ ሆኜ ለመናገር ያዳግተኛል። የኔም ሆነ የዶክተር ማሃሪ ግምቶች ደግሞ ትክክል ወይም የተሳሳቱ ሊሆኑ ይችላሉ። ይህን ስል ስላቀረብነው ትንታኔ ነው የምናገር ያለሁት።
ትንታኔ እንግዲህ እንደዛ ነው። እንግዲህ ከመሁርነትና ከብስለት ጋር ተያይዞ ምን ይመስላችኋል ከሚል የራሳችሁን ግምት ነው ልትናገሩ የምትችሉትና በዛ ተመስርተን ነው። አሁን እንግዲህ ወደ ቅድም እንመለስና ኢትዮጵያ ጀመረችው ወይ ኤርትራ ጀመረችው የጀመሩትም የውስጥ ጉዳያቸውን አቅጣጫ ለማስቀየር ነው ከሚለው ተነስተን ምን ጥቅም አለው ታዲያ? እነት እንደዛ ከሆነ ምን ጥቅም አለው የሚለውን መመለስ ፈልጋለሁ ብለው ነበርና እሺ ወደዛ እንሄድ።
አብዛሐለፈ 15 16 ዓመታት ዝራአና ያ ነገር እንተሎ
ባለፉት 15 እና 16 ዓመታት ውስጥ ያየነው ነገር ቢኖር ጦርነት ማካሄድ የሚያስከትለው ጉዳት ብቻ ሳይሆን ከዚያ ጋር ተያይዘው የሚባክኑ እድሎች በእጥፍ እየበዙ የሚሄዱ መሆናቸው ነው። ማንኛውም ህዝብም ሆነ ሀገር ከጦርነት ጥቅም አግኝቻለሁ ለማለት የማይችልበት ሁኔታ ላይ ነው ያለነው። ኤርትራ ትንሽ ሀገር በመሆኗ የደረሰባት ጉዳት ጎልቶ ሊታይ ይችል ይሆናል። ሆኖም ከኢትዮጵያ ጋር የሚዋሰነው ረጅም ድንበር ውስጥ ሰላምና መረጋጋት አለ። ኢትዮጵያ በማስመዝገብ ላይ ካለችው የኢኮኖሚ ግስጋሴ ተጠቃሚ ነው። መልካም እድሎች እያገኘ ነው ብሎ ለመናገርም አይቻልም። ምናልባት ስልጣን ላይ ላሉት የፖለቲካ ኃይሎች ለጊዜው ሊያገለግል ይችል ይሆናል። ያለፉት ዓመታት ተሞክሮዎች እንደሚያመለክቱትና የሌሎች ህዝቦች ታሪክ እንደሚያረጋግጠው ግን ለኤርትራና ለኢትዮጵያ እንዲሁም ለህዝቦቻቸው ምንም አይነት ጥቅም አያስገኝም። ውጥረት ላይ ቆይቶ በየጊዜው በእንደዚህ አይነት አደገኛ መንገድ ግጭት ሲነሳ እድሎቹ ሊከናወኑ የሚችሉበትን ሁኔታ ያጠባል ያርቃልም።
ዶክተር መሐሪ በዚህ ላይ የሚሉት ካለ አለበለዚያ ወደ ቀጣይ ጥያቄ ለመሄድ እንችላለን።
ብዙም ዶክተር አውት ካለው የተለየ ነገር የለኝም። በተለይ ግን አጽንኦት ልሰጥበት የምፈልገው ጉዳይ በመርህ ደረጃ ከጦርነት የሚጠቀም ማንም የለም ብቻም ሳይሆን በተለየ አካባቢ አሁን ይሄ ጦርነት ተነሳበት የሚባለው አካባቢ ከአጼ ኃይለ ሥላሴ ጀምሮ ማለት ይቻላል በደርግም አሁን ደግሞ በኤርትራ ሻቢያ በዚህ ኢህአዴግ ስልጣን ከያዙ በኋላ የጦርነት ቀጠና ሆኖ የቆየ አካባቢ ነው። እሱ ቦታ በጣም እየተጠቃ ነው ላለፉት 30 እና 40 ዓመታት ማለት ይቻላል። ምንም እንኳን ኢምፓክቱ የጦርነቱ በሙሉ የሀገሪቱ አካባቢ በኤርትራም በኢትዮጵያም ጠበሳ የሚተው ቢሆንም በተለይ በዛ አካባቢ ግን በጣም በጦርነት ላይ የቆየ ከመሆኑ አንጻር ዘላለም ማህበረሰብ ጫናው በጣም ከፍ እንደሚል እኔ መገነዘባለሁ።
እነዚህ ሁለቱም ሀገሮች ወደ ከፋ ጦርነት ወይም ደግሞ ወደ ሙሉ በሙሉ ጦርነት ሊመለሱ የሚችሉ ይመስላችኋል ዶክተር አወት?
አይመስለንም ዘብለን ተዓንተ ቦይ ክኸውን ይኽእል ዝበል
አይመስለኝም የምልበት ምክንያት ደግሞ ቀደም ሲል ሊሆኑ ይችላሉ ያልናቸውን ምክንያቶች በሌላ ገጽታ ስናያቸው ጦርነት እንደማያዋጣት ኤርትራ በተግባር አይታዋለች፣ ተምራለችም። ካለፉት 15 እና 16 ዓመታት ብዙ ዋጋ ተከፍሏል ማለት ብቻ ሳይሆን ብዙ እድሎችም ታጥተዋል። በኢትዮጵያም በኩል ቢሆን በሀገሪቱ ያሉት ውጥረቶች በኢህአደግ አመራርም ሆነ በህዋት አመራር ውስጥ ያለው አለመግባባትም ሆነ በኢትዮጵያ መንግስትና በሌሎች ክልሎች ያሉ ተቃዋሚ ኃይሎችም ሆኑ ህዝቦች መካከል ካለው አለመግባባት አንጻር ሲታይ ከሶማሊያ ሊመጣ የሚችል የሽብር አደጋም በኩል ሲታይ ኢትዮጵያ ነኝ እና ለሆን ይችላልው ብላ ከመታስበው አንጻር ሲታይ ጦርነት መጀመር አዋጣትም።
እሺ ዶክተር መሐሪ
እንግዲህ የጦርነት ጉዳይ አንዳንዴ በትንሽ አጋጣሚም ቅድም ዶክተር አውቱም ሲያነሳው እንደነበረ ትንሽ በቃኞች መካከል የሚጀመር መጠነኛ የተኩስ ልውውጥም ቢሆን ራሱ ከቁጥጥር ውጪ ሆኖ አንዴ ከተቀጣጠለ ምንም እንኳን በመርህ ደረጃ ሁለቱም ወገኖች ጦርነቱን የማይፈልጉትም ቢሆን ጦርነት መቀጠሉ የሚቀር አይመስለኝም። በተለይ አሁን ይሄ አሁን ተካሄደ እየተባለ የሚነገርለት ጦርነት ምናልባትም በፈረንጆች አቆጣጠር ከ1998 እስከ 2000 ድረስ በነበረው ጊዜ የነበረው ከባዱ አይነት ነው የሚል መግለጫ ነው በሁለቱም በኩል እየቀረበ ያለውና በትናንሽ ነገሮች እንደዚህ ደረጃ የሚኬድ ከሆነ እነዚህ ትናንሽ ነገሮች የሚቀጥሉና እድል የሚሰጣቸው ከሆነ ሁለቱም ወገኖችም ባይፈልጉት በሁኔታዎች ተገደውና ሁኔታው ከቁጥጥር ውጭ ሆኖ ወደ ፉል ስኬል ውጊያ ሊገቡ የሚችሉበት እድል ዝግ ነው ብዬ አላስብም። በእርግጥ ከዶክተር አወት ጋር ምስማማው ጦርነቱ ለሁለቱም እንደማይበጅ፣ ለትልቁም ለትንሹም። ምክንያቱም ሰው ንብረት ሀብት ነው የሚበላው፣ ቁርሾ ነው የሚቀጥለው። ጉዳዩም በጦርነት ሊፈታ አይችልም። ስለዚህ በዛ ሊፈታ ለማይችል ጉዳይ ጦርነት ውስጥ መግባቱ ተመራጭም ተገቢም አይደለም። ከቁጥጥር ውጭ በሆነ ምክንያት ግን ሰፋ ወዳለ ጦርነት ሊገባ አይችልም ብሎ ግን ዝግ ማድረግ የሚቻል አይመስለኝም።
እስካሁን ባለው ጊዜ በሁለቱም ሀገሮች መካከል እርቅ ለማውረድ ያልተቻለበት ምክንያት ምን ይመስላችኋል? ዶክተር አወት
ብርግ እዚሁ ለተንቲነ ክውደ አይክልን
በእርግጠኛነት ይህ ነው ብዬ በመተንተን ልጨርስ አልችልም። ይሁንና የተለያየ የውስጥና የከባቢ እንዲሁም ኩራትና ሌሎች ተመሳሳይ የሆኑ መለኪያዎች ምን ያላቸው ይመስለኛል። በመጨረሻው ግን ለገባህባቸው ውሎችና ለፈረምካቸው ዓለም አቀፋዊ ሕጎች መገዛትና ያለ መገዛት ጉዳይ ይመስለኛል። በሁለቱ አገሮች መካከል የጦርነት ምክንያት ወይም ምንጭ የሆነውን ነገር አጥንቶ እንዲያቀርብ ይመሰረታል የተባለው ሦስተኛ አካል እስካሁን ባለው ጊዜ አልተመሰረተም። ይህን መሰረት በማድረግ ጦርነቱን ማን ጀመረው በሚለው ነጥብ ላይ በትምምን ለመናገር በማንችልበት ሁኔታ ላይ ነው ያለ ነው። ጦርነቱን ማንም የጀመረው ማን፣ ጦርነቱ ደም ያፋሰሰና በሁለቱም አገሮችና ሕዝቦች ላይ ትልቅ ኪሳራ ያስከተለ ሆኗል። በመጨረሻም ሁለቱም አገሮች በዓለም አቀፍ ሕግ መሠረት ይግባኝ የማይባልበት ፍርድ እንዲሰጥበት ወደ ፍርድ ቤት ቀረቡ። ፍርድ ቤቱ ደግሞ እንደ አውሮፓ አቆጣጠር በሚያዝያ ወር 2002 ዓ.ም ውሳኔውን ሰጠ። የኤርትራ መንግሥት ሙሉ በሙሉ ተቀበለው። ይህን ስልም የኤርትራ መንግሥት ድክመትና በመንግሥቱ ላይ ያለን ተቃውሞ እንዳለ ሆኖ ማለት ነው። ውሳኔውን መቀበል ብቻ ሳይሆን በተግባር ላይ እናውለው በሚለው አቋሙ እንደ ጸና ነው። የኢትዮጵያ መንግሥት ግን በተለያየ ጊዜ የተለያየ አቋም ነው ያንጸባረቀው። መጀመሪያ አልተቀበለውም፣ በኋላ በመተክል ደረጃ እቀበለዋለሁ አለ። በሌላ አነጋገር በመተክል እንጂ በተግባር አይደለም ማለት ነው። በመጨረሻ ደግሞ ሙሉ በሙሉ ተቀብየዋለሁ ብሏል። ነገር ግን በተግባር ላይ ለማዋል መነጋገር አለብን አለ። እዚህ ላይ እንግዲህ ችግር ተፈጠረ። የኤርትራ መንግሥት የተሰጠውን ፍርድ በተግባር ላይ ለማዋል እንጂ ለመነጋገር አይደለም የተስማማ ነው ሲል፣ የኢትዮጵያ መንግሥት ግን ብይኑን በተግባር ላይ ለማዋል መነጋገር አለብን በሚለው ላይ ጸና። እነዚህ አቋሞች ታዲያ ሁለቱንም አገሮች ሁለቱንም ሕዝቦች አግተው ይዘዋል። ምክንያቱም ይህ ሁለቱም ሥርዓቶች ጦርነት ወይም ሰላም በሌለበት ሁኔታ እንዲቀጥሉ ያገለግላቸዋል የሚል እምነት ነው ያለኝ። ይህ ሰላም ወይም ጦርነት ያለመኖር ሁኔታ እንዲያበቃ ሰላም ፈላጊ የሆኑት የሁለቱም አገሮች ሕዝቦች ወደ ድሮው የኑሮ ዘያቸው እንዲመለሱና አካባቢው ተረጋግቶ በኢኮኖሚ እድገት አብሮ እንዲሠራ ከተፈለገ ለዓለም አቀፍ ሕግ ተገዥነት እንዲኖር ያስፈልጋል። በመካከላቸው የመተማመን ስሜትን ዳግም ለማዳበር፣ የፈረሱ ድልድዮችን ዳግም ለመጠገን ሁለቱም የሚተውን ነገር ትተው እርቅ በማውረድ የዓለም አቀፍ ሕግን በማክበር ነው እልባት ሊያገኝ የሚችለው። ይህን መሠረት በማድረግ ደግሞ የኢትዮጵያ መንግሥት የዓለም አቀፍ ሕግን በማክበር ከያዘው የኤርትራ ግዛት መውጣት የሚኖርበት ይመስለኛል። የኢትዮጵያ መንግሥት ይህን ቢያደርግ ለዓለም አቀፍ ሕግ መገዛት እንጂ ሽንፈት አይሆንም። ይህ ትልቅ መሰናክል ከተነሳ በኋላ ኳሷ በኤርትራ ሜዳ ላይ ነው የምትሆነው። የኢትዮጵያ መንግሥት ከኤርትራ ግዛት እንደወጣ የኤርትራ መንግሥት ወዲያውኑ የሁለቱን አገሮች ግንኙነት ወደ ሰላም የመመለስ ንግግር የማድረግ ፍላጎት እንዳለው ገልጧል።
ዶክተር መሐሪ፣ እስካሁን ባለው ጊዜ በሁለቱም አገሮች መካከል እርቅ ለማውረድ ያልተቻለበት ምክንያት ምንድነው? ነው እንግዲህ
ብዙ ምክንያቶች ሊቀርቡ ይችሉ ይሆናል በዚህ ጉዳይ። በአንድ በኩል እንግዲህ በሁለቱ በኩል ያለ ግትርነት ያለ ይመስለኛል። ቀደም ብሎ ደርግን በመታገል በነበሩበት ጊዜ በቅርብ ይተዋወቁ ስለነበር አመራሮቹ ጉዳዩን አንዳንዴ ፐርሰናል የማድረግ እና በዛ መንገድ ሁኔታዎች የማየት ነገር ያለ ይመስለኛል። በሌላ በኩል ግን የጉዳዩ ውስብስብነትም ያለው ይመስለኛል። ማለት አልጀርስ አግሪመንት ሲስማሙ ሁለት አይነት ኮሚሽኖች እንደተቋቋሙ ይታወቃል። የካሳ ኮሚሽን የሚባል የደረሰ ጉዳት አጣርቶ ካሳ የሚወስንና ድንበሩን ደግሞ አካሎ በመሬትም ላይ ዲማርኬት የሚያደርግ ሁለት ተቋሞች ተመስርተው ነበር። ከዛም ጋር አዘ ፓኬጅ ያ ውሳኔ እስኪሰራ ድረስ ድንበር ላይ የኤርትራ ሰራዊት ከድንበሩ 25 ኪሎ ሜትር ርቆ እንዲቀመጥና 25 ኪሎ ሜትር ከኤርትራ መሬት ውስጥ ጊዜያዊ የሰላም ቀጠና ተብሎ በተባበሩት መንግስታት ሰራዊት ቁጥጥር ስር እንዲሆን ተደርጎ ሲሰራበት የነበረ ጉዳይ ነው። እንግዲህ ውጊያው ማን ጀመረው በሚለው ቀደም ዶክተር አውት እሱን የሚያጣራ ኮሚቴ ስላልተመሰረተ አልታወቀም ያለው የካሳ ኮሚሽኑ በዚህ ረገድ ላይ የማያወላውል አቋም የወሰደ ነው የሚመስለኝ። ሲያጣራ ጉዳቶች ሲያጣራ መነሻቸው ጭምር ያጣራ ስለነበረ ጦርነቱ በኤርትራ በኩል እንደተጀመረ ማረጋገጫ የሰጠበት ጉዳይ ነው። አንወይ እሱ እንደ አንድ መረጃ ሆኖ የድንበር ኮሚሽኑ የሰጠው ውሳኔ አለ። በኢትዮጵያ በኩል እንግዲህ እየቀረበ ያለው የድንበር ኮሚሽኑን ውሳኔ እንቀበላለን፣ ግን ውሳኔው ተግባር ላይ ሲውል መንደሮችን ወደ ሁለት የሚለይ፣ ማህበረሰብን ወደዛ ጫፍና ወደዛ ጫፍ የሚለይ፣ ቤተክርስቲያን ወደዛ ማዶ ከነ መቃብሩ ማህበረሰቡ ደግሞ ወደዚህ የሚያረግ ስለሆነ ኮንቬንሽናሊ የኢትዮጵያ ናቸው የሚባሉ መሬቶች ወደ ኤርትራ የሰጠ በአካባቢ ማህበረሰብ ጭምር የኤርትራ መሆናቸው የሚታወቅ ወደ ኢትዮጵያ፣ የኢትዮጵያ መሆናቸው የሚታወቅ ደግሞ ወደዛ የሰጠ ስለሆነ ቁጭ ብለን እንነጋገር እና ማህበረሰቡን አሳትፈን እንወስን የሚል ጉዳይ እየመጣ ያለ ነገር ነው። ዘላቂ ሰላም የሚመጣ ከሆነ ዘለቄታ መፍትሄ ያለው ነገር ነው መሰራት ያለበት የሚመስለኝ። ይሄ ዓለም አቀፍ ሕግ የማክበር ጉዳይ ሲነሳ ውሳኔዋ ብቻ አይደለችም ዓለም አቀፍ ሕግ መሰረት የሚኖራት። 25 ኪሎ ሜትር ውስጥ ሰላም አስከባሪ ኃይል ይቀመጥ ተብሎ የኤርትራ መንግስት ነው ጠራርጎ ያወጣው። እሱም የአልጀርስ ስምምነት አካል ነው። እሱን ያላከበረ መንግስት የኢትዮጵያ መንግስት የድንበር ኮሚሽኑን ውሳኔ አልቀበላለ ብሎ ለመክሰስ የሞራል ብቃት የሚኖረው አይመስለኝም። አዘ ፓኬጅ ነው የአልጀርስ ስምምነት መታየት ያለበት። ያ በሆነበት ሁኔታ ኢትዮጵያ ብቻ አልፈጽምም ማለች የሚል ክሴታ አግባብ አይመስለኝም። ይሄ ጉዳይ የህግ ጉዳይ ብቻ አይደለም፣ የፖለቲካ ጉዳይም ነው፣ የዲፕሎማሲም ጉዳይ ነው። ስለዚህ ያ በሆነበት ሁኔታ አሁንም ብዙ ወገን የሚለው ቁጭ በሉና ተወያዩ፣ ተነጋገሩ ነው። በዛ ወገን ያለው ምንም አንነጋገርም ነው። አንነጋገርም ተብሎ ከተሄደ ይሄ ይዘነው ያለነው ነገር ለሁለታችን የማይበጅ ነገር ነው የሚመጣው እና ይሄ አዘ ፓኬጅ ካላየነው አርጀንት ስምምነት የድንበር ኮሚሽን ውሳኔ ብቻዋን መጥለን የምናይ ከሆነ ትክክለኛ ስዕል የሚሰጠን አይመስለኝም።
አድማጮች፣ ውይይቱ አላበቃም። ነገ ሰኞ የመጨረሻው ክፍል ይቀርባል።
አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። አሁን የቅዳሜ ምሽቱ የሙዚቃ ቃና ተሰናድቷል። አዘጋጅና አቅራቢ ጽዮን ግርማ።
እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች፣ እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራሙ ማብቂያ አብራችሁኝ ቆዩ።
Then up the stairs he would carry me and I knew for sure I was loved. If I could get another chance, another walk, another dance with him, I'd play a song that would never, ever end. How I'd love, love,
ዛሬ እንግዲህ ለየት ያለ ፕሮግራም አለን። ፕሮግራሙ ምንድነው? ነገ ባለም አቀፍ ደረጃ የአባቶች ቀን ይከበራል። አባቶች የሚወደሱበት፣ አባቶች የሚመሰገኑበት፣ ለአባቶች ስጦታ የሚሰጥበት ቀን ነው። አባትነትን፣ አባቶችን ማክበር የተጀመረው እዚህ ዩናይትድ ስቴትስ ውስጥ ነው። የእናቶች ቀን መከበር ጋር ተያይዞ ቀጥሎ መከበር የጀመረው የአባቶች ቀን ነው። የአባቶች ቀን እንግዲህ በተለያየ አገር የተለያየ አይነት አከባበር አለው። በኢትዮጵያ ብዙም ባይለመድም ሊለመድ የሚገባው ሊበረታታ የሚገባው ባህል ነው። ምክንያቱም አባቶች ልጆቻቸውን ወልደው አሳድገው ብዙ መከራና ፈተና አይተው አብዛኞቹ የኢትዮጵያውያን ወላጆች ከበርካታ ትግል ጋር ልጆቻቸውን አሳድገው ለቁም ነገር የሚያበቁ ናቸውና በጀርባቸው ብዙ ነገርን ተሸክመው አንድ ቤተሰብ ለቁም ነገር የሚያበቁ የአንድ ቤተሰብን የመኖር ህልውና በትከሻቸው ይዘው የሚጓዙ ናቸውና አባቶች ሊወደሱ፣ ሊከበሩ፣ ሊመሰገኑ ይገባል። ስለዚህ እኛም የዚህን ፕሮግራም የተወሰነ ክፍል እለቱን ነገን በማስታወስ ለአባቶች ቀን አውለነዋል። እንኳን ለአባቶች ቀን አደረሳችሁ የሚል መልእክትም እናስተላልፋለን። እንግዲህ ሁላችሁም አባቶች መልካም የአባቶች ቀን ይሁንላችሁ። ልጆቻችሁን በማሳደግ ለከፈላችሁት መስዋዕትነት፣ ላደረጋችሁት ሁሉ የሚያመሰግኑበት ቀን ነውና ሁላችሁም አባቶቻችሁን የምታስታውሱበት፣ የምታመሰግኑበት ቀን ይሁን። አባቶችም ለዚህ ቀን ስላበቃችሁ እንኳን አደረሳችሁ ብለን የጀመርነውን ዳንስ ዊዝ ማይ ፋዘር የሉተር ቫንዶርስ ዜማ ነው። በጣም ተወዳጅ ዜማ ነው። የተለያዩ ቦታዎች የአባቶች ቀን ምክንያት በማድረግ የሚዜም ዜማ ነው። ዳንስ ዊዝ ማይ ፋዘር። እኛም ይህን ዜማ ለሁሉም አባቶች እንኳን ለአባቶች ቀን አደረሳችሁ ብለን እንጋብዛችኋለን።
Before life removed all the innocence, my father would lift me high and dance with my mother and me, and then spin me around till I fell asleep. Then up the stairs he would carry me, and I knew for sure I was loved. If I could get another chance, another walk, another dance with him, I'd play a song that would never, ever end. How I'd love, love, love to dance with my father again. Ooh. When I and my mother would disagree, to get my way I would run from her to him. He'd make me laugh just to comfort me. Then finally make me do just what my mama said. Later that night when I was asleep, he left a dollar under my sheet. Never dreamed that he would be gone from me. If I could steal one final glance, one final dance with him, I'd play a song that would never, ever end. 'Cause I
and my father again. Sometimes I'd listen outside her door, and I'd hear how my mother cried for him. I pray for her even more than me. I pray for her even.
Dance with my father ya Luther Vandross ዜማ ነበር ያዳመጥነው። እዚህ ጋር የሙዚቃ ቃና የፕሮግራሙን ህግ ለዛሬ በስልጣኔ ሰብሬ በእንግሊዘኛ ዜማዎች ማል አንድ ያማረኛ ዜማን ጣል አደርጋለሁ። እንኳን አደረሳችሁ ለዚህ ቀን መልካም አባቶች ቀን እያልን ያለነው አብዛኛውን ኢትዮጵያውያን አባቶችን ነውና እስቲ የግርማ ተፈራን አባብዬ የሚለውን ዜማ ያማረኛ ዜማ ነው የኔ ግብዣ ነው። እኔ በመላው ልጆች ስም ለኢትዮጵያውያን አባቶች መልካም ለአባቶች ቀን አደረሳችሁ እያልኩ የግርማ ተፈራን አባብዬን አስከትዬ ጋብዛለሁ።
ዝለኛ ትዚ
ግርማ ተፈራ አባብዬ ወደ ሙዚቃ ቃና ህግ መለሳለሁ። ምክንያቱም የሙዚቃ ቃና የፕሮግራም ይዘት በሌሎች ቋንቋዎች የተዘፈኑ ዘፈኖችን ለኢትዮጵያውያን አድማጮች ማስተዋወቅ የሚል ነውና የሙዚቃ ቃና የእንግሊዘኛና ሌሎች ቋንቋዎች የሚደመጥበት ሰዓት ነው። በዚህ መሃል ነው እንግዲህ ነገ የሚከበረውን የአባቶች ቀን ምክንያት በማድረግ ህጉን ሰብሬ የግርማ ተፈራን አባብዬን ጋብዣችሁ የነበረው። አሁን ወደ እንግሊዘኛ ዜማ መለሳለሁ።
ኤሪክ ክላፕተን ማይ ፋዘር አይስ እያለ ያዜመው ዜማ ነው። ይሄን በጣም ተወዳጅ ዜማ ነው። አባቶችን ለማስታወስ፣ አባቶችን ለማክበር፣ አባቶችን ለማወደስ፣ መልካም የአባቶች ቀን ለማለት ማይ ፋዘር አይስ ኤሪክ ክላፕተን ቀጣዩ ምርጫዬ ነው። Father Eyes የኤሪክ ክላፕተን ዜማ ነበር የሰማነው። አሁን ደግሞ እስቲ በዚህ ሳምንት በአሜሪካ የሙዚቃ ደረጃ ሰንጠረዥ ከአንድ እስከ 10 ውስጥ ካሉት አንድ ሁለት ዜማዎችን ወደ እናንተ ላድርስ። በዚህ ሳምንት በአሜሪካ የሙዚቃ ደረጃ ሰንጠረዥ ላይ ዋን ዳንስ የሚለው ዜማ በአንደኝነት ደረጃ ተቀምጧል። ዋን ዳንስን ያቀነቀነው ድሬክ ነው። ድሬክን ደግሞ ዊዝኪድ እና ካይላ አጅበውታል። ዋን ዳንስ ድሬክ።
Grips on your waist, front way, back way. You know that I don't play. Streets not safe, but I never run away. Even when I'm away. OT, OT, there's never much love when we go OT. I pray to make it back in one piece. I pray That's why I need a one dance. Got a Hennessy in my hand. One more time before I go. Higher powers taking a hold on me. I need a one dance. Got a Hennessy in my hand. One more time before I go. Higher powers taking a hold on me.
Baby, I like you so.
Strength and guidance. All that I'm wishing for my friends. Nobody makes it from my ends. I had to bust up the silence. You know you gotta stick by me. Soon as you see the text, reply me. I don't wanna spend time fighting. We got no time and that's why I need a one dance. Got a Hennessy in my hand. One more time before I go. Higher powers taking a hold on me. I need a one dance.
got a Hennessy in my hand. One more time before I go. Higher powers taking hold on me.
ጆስቲን ቲምበርሌክ በዚህ ሳምንት በአሜሪካ የሙዚቃ የደረጃ ሰንጠረዥ ላይ በሶስተኛ ደረጃ ያለ ዜማ ነው። Can't Stop the Feeling ይላል የጆስቲን ቲምበርሌክ ዜማ።
I got this feeling inside my bones. It goes electric wavy when I turn it on. Off from my city, off from my home. We're flying up, no ceiling when we in our zone. I got that sunshine in my pocket. Got that good soul in my feet. I feel that hot blood in my body when it drops. Ooh, I can't take my eyes off of it. Moving so phenomenally. Come on, like the way we rock it. So don't stop. When you dance, 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 feel a good, good creeping up on you. So just dance, 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 come on. All those things I shouldn't do, but you dance, dance, dance. And ain't nobody leaving soon, so keep dancing. I can't stop the feeling. So just dance, dance, dance. I can't stop the feeling. So just dance, 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 come on.
Ooh, it's something magical. It's in the air, it's in my blood, it's rushing on. I don't need no reason, don't be control. I fly so high, no ceiling when I'm in my zone. Cause I got that sunshine in my pocket. Got that good soul in my feet. I feel that hot blood in my body when it drops. Ooh, I can't take my eyes off of it. Moving so phenomenally. You're more like the way we rock it. So don't stop, stop. You, when you dance, 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 feel a good, good creeping up on you. So just dance, 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 come on. All those things I shouldn't do, but you dance, dance, dance. And ain't nobody leaving soon, so keep dancing. I can't stop the feeling. So just dance.
ከጀስቲን ቲምበርሌክ ዜማ ወደ አባቶች ቀን እመልሳችኋለሁ። ቢዮንሴ ዳዲ ስትል ለአባቷ ያቀነቀነችው ዜማ ነው ቀጣዩ ምርጫዬ። ቢዮንሴ በዚህ ዘፈኗ ከመጀመሪያው እስከ መጨረሻው ስለ አባቷ ያላትን ከአባቷ ጋር ያሳለፈችውን ከአባቷ ጋር ስላላት ቅርበት ስለ አባቷ ስለሚሰማት መልካም ነገሮች በሙሉ የዘረዘረችበት ዜማ ነው ቀጣዩ ምርጫዬ ነው።
take me on a bike ride every day on the bayou.
You remember that? We were inseparable.
And I remember when you could do no wrong. You come home from work and I jump in your arms when I saw you.
I was so excited.
I was so happy.
Happy to see you.
Treasure every year, a place of a memory, and that's why I want my unborn son to be like my daddy. I want my husband to be like my daddy. There is no one else like my daddy.
የተከበራችሁና የተወደዳችሁ አድማጮች ዛሬ የአባቶች ቀንን ምክንያት በማድረግ ለመላ ኢትዮጵያውያን አባቶች መልካም የአባቶች ቀን የሚል መልእክት ያስተላልፈንበት ፕሮግራም ነው። የተመደበልኝ ሰዓት እዚህ ጋር በመጠናቀቁ በኔ በኩል ላበቃ ነው። ከመሰናበቴ በፊት ግን ዘ ቴምፕቴሽን የተባሉት ታዋቂ አሜሪካውያን የሙዚቃ ቡድን Papa was a Rolling Stone ሲሉ ያቀነቀኑትን ምርጥ የአባቶች ዘፈን ጋብዤል ሰናበታችሁ። መልካም ያባቶች ቀን ይሁንላችሁ። መልካም ያባቶች አመት ያድርግላችሁ። ዘ ቴምፕቴሽን Papa was a Rolling Stone ይከተላል። በኔ በኩል ደናደሩ
ማጠቃለያ ዜና እናሰማለን። የኤርትራ መግለጫ እውነትነት የለውም ትላለች ዩናይትድ ስቴትስ። ዩናይትድ ስቴትስ ይህን ያለችውን ከኢትዮጵያ ጋር በሚያዋስነኝ ድንበር የተካሄደው ጦርነት የተቀሰቀሰብኝ በዋሽንግተን ቆስቋሽ ትናንት ነው ስትል ኤርትራ በመክሰሷ ነው። ዩናይትድ ስቴትስ ኢትዮጵያን ለመርዳት ጦር መሳሪያ መላኳን ያመለከተው የኤርትራ ውጭ ጉዳይ ሚኒስቴር መግለጫ አንዳችም እውነተኛ መረጃ እንደሌለው ዩናይትድ ስቴትስ አመልክታለች። የኤርትራውን መግለጫ በተመለከተ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ኬርቢ ትናንት አርብ በተናገሩት ቃል የጦርነቱ መቀስቀስ ዩናይትድ ስቴትስን እንዳሳሰባትና ሁለቱም ወገኖች እንዲረጋጉ ሰላምም እንዲፈጥሩ ጥሪ አቅርባለች። መግለጫውን በማብራራት የተናገሩት በተባበሩት መንግስታት ድርጅት የኤርትራው አምባሳደር ግርማ አስመሮም ይሄ ላለፉት 15 ዓመታት የተካሄደ የዩናይትድ ስቴትስ አጀንዳ ነው ይላሉ። ኢትዮጵያ ዩናይትድ ስቴትስ በአፍሪካ ቀንድ ላይ ያላትን የተሳሳተና አቅጣጫ የለሽ ፖሊሲ የምታስፈጽም መሳሪያ ነች ያሉት አምባሳደር ግርማ በዚህ ስምምነት መሰረትም ነው ይህን ትንኮሳና ወታደራዊ እርምጃ የሚወስዱብን ሲሉም ተናግረዋል። የተባበሩት መንግስታት ድርጅት የሰየመው ሰብአዊ መብት አስጠባቂ ኮሚሽን ባለፈው ሳምንት ባቀረበው ሀሳብ ሁለቱም ሀገሮች የኢትዮ ኤርትራ ድንበር ኮሚሽን እንደ አውሮፓ አቆጣጠር በ2002 ላሳለፈው አሳሪ ውሳኔ ራሳቸውን እንዲያስገዙ ጥሪ አቅርቧል። የቀድሞ የግብፅ ፕሬዚዳንት መሐመድ ሞርሲ መንግስታዊ ሚስጥር አውጥተዋል በመባሉ ሌላ የድሜ ስራ ተረየነባቸው። ዜና በቃ።
የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር ምሽቱን ያስተናገድኳችሁ አሉላ ከበደን በዚሁ እሰናበታለሁ። ነገ እሁድ የራዲዮ መጽሔት ከልዩ ልዩ ቅንብሮች ጋር ይጠብቃችኋል። 3 ሰዓት ላይ እንገናኝ። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington. This program has come to you from the Voice of America, Washington.